በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ላይ ተስፋፍተው እጅግ የበዛ ህይወት ያጠፉት ጥቃቶችና ግጭቶችን ለማስቆም ጥረት እየተደረገ ባለበት ጊዜ ባሌ ዞን ውስጥም ትናንት በተፈጸመ ጥቃት 16 ሰው መገደሉ ተገለጸ። በኦሮሚያ የባሌ ዞን የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ከድር ዋዶ ማምሻውን በሰጡን መግለጫ የሶማሌ ልዩ ፖሊስ አባላት ናቸው ያሏቸው በከባድ የታጠቁ ሰዎች ትናንት እሁድ ከቀትር በኋላ በዳዌ ቃቻ ወረዳ አዴ አራጋ ቀበሌ ጥቃት መክፈታቸውንና ሰው ላይ እየተኮሱ መግባታቸውን አመልክተዋል።
ትላንትናና ዛሬ ያው በዞናችን ውስጥ ዳዌ ቃቻን በሚባል ወረዳ አዴ አራጋ የሚባል ቀበሌና ቢቆ ዞንና ቴሶቢዮ በሚባል ልዩ ስም ልማት ቡድን ውስጥ ከሶማሌ ክልል ጎሮ በቅሳ ከሚባል ወረዳ ታጥቆ የመጣ ኃይል ልዩ ፖሊስ የሚባለው ከአካባቢ ነዋሪዎች ጋር በተፈጠረው ግጭት የ16 ሰው ህይወት ሊያልፍ ችሏል።
ለመሆኑ የሶማሌ ክልል ፖሊስ ለምን ይሆን እንዲህ በተደራጀ ሁኔታ ወደ አዴ አራጋ ቀበሌ የገባው? ቀበሌው በየትኛው ክልል የሚተዳደር ስፍራ ነው? አቶ ከድር ዋዶ ይመልሳሉ።
ይሄ ግጭት ትላንትና ከሰባት ሰዓት አካባቢ በኋላ ነው የተጀመረው። አካባቢ ያለው ህብረተሰብ ይሄ ቦታ ከዱሮም ከጥንትም ጀምሮ በኦሮሚያ ክልል በዚህ ወረዳ ውስጥ የሚገኝ ቦታ ነው። ይሄ ከዛ ተደራጅቶ የመጣው የታጠቀ ኃይል ዩ ፖሊስ የሚባለው በተደራጀ ሁኔታ ህዝቡን ከፍተኛ ጥቃት በማድረግ ህዝቡን በማፈናቀል እነዚህን ነዋሪዎች ንጹሃን ነዋሪዎች ህይወታቸው እንዲያልፍ የተደረገበት ሁኔታ ነው ያለው። ይሄ ውዝግብ ብዙ ከቆላማ ወረዳዎች ጋር የቆየ ጉዳይ ነው። 8 አርብቶ አደር ወረዳዎች አሉን። 8ቱም ውስጥ በተከታታይ ሲከሰት የነበረና በተለየ ዘንድረው የተለየ የሆነበትና ይሄ የታጠቀው ልዩ ፖሊስ የሚባለው ህብረተሰቡን በመሬት ይገበኛል ጥያቄ ብዙ ጥቃትና ብዙ ህይወት ያለፈበት ሁኔታ መሆኑን ነው ያየ ነው።
ይህ በ8ቱ አጎራባች ወረዳዎች ባሏቸው ውስጥ ከብት አርቢዎች በሚኖሩባቸው አካባቢ ወትሮም ቢሆን የግጦሽና ከውሃ ጋር የተያያዙ ግጭቶች የተለመደ ቢሆኑም የትናንትናው ጥቃት ግን የተለየ ነው ያሉበትን ሁኔታ የዞኑ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ እንዲህ ይገልጻሉ።
ከዚህ በፊት ያው ህብረተሰብ በሳርና በውሃ ላይ አርብቶ አደሩ እርስ በርስ የመጋጫጫት ሁኔታ በፊትም የነበረ ነው። ይሄ ከዚያ ለየት ያለ ከህብረተሰቡ ጋር የማይመጥን ራሱን ያደራጃ በትጥቅም በሎጂስቲክም የተደራጀ ኃይል መጥቶ ህብረተሰቡን ካለበት አካባቢ ያፈናቀለና ህብረተሰቡም ከራሱ ቄኤ ራሱን መብት ለማስከበር በዚህ መካከል ከፍተኛ ውጊያ የተካሄደበት ሁኔታና በዚህ ላይ ከኛ በኩል እነዚህ ንጹሃን ዜጎች ህይወታቸው ያለፉበት ሁኔታ ነው ያለው። ሌላም የቆሰለም አለ፣ የተፈናቀለም ያለበት ሁኔታ ነው ያለው። ይሄ አሳዛኝ ጉዳይ ነው። ፌዴራል መንግስትና የክልል መንግስትም ተደራጅቶ በቅንጅት እየተሰራ ያለበት ሁኔታ።
ጥቃት የፈጸሙት ሰዎች የሶማሌ ክልል ልዩ ፖሊስ አባላት ናቸው ብለውኛል። በምን አወቃችሁ የልዩ ፖሊስ አባላት መሆናቸውን? የክልሉ
እነዚህ ከዚህ በፊትም ልዩ ፖሊስ በሁሉም ወረዳ ላይ ችግር ሲፈጥሩ የነበሩ መሆኑን በግልጽ ይታወቃል። ይሄ የተደራጀ ልዩ ፖሊስ የሚባለው ሰልጥኖ የተሟላ ማቴሪያል አለው። ይሄ እንደመሆኑ ምንም ጥርጥር የለውም። ህዝቡ ያውቃል፣ መረጋጋጫውም ህዝቡ ነው።
ለመሆኑ የቆሰለም ይሁን ወይም ሌላ ጉዳት የደረሰበት ወይም የተያያዘ አለ ከመሀላቸው ጥቃት ካደረሱት?
ከዚህ በፊት በደረገውም አሁንም በተደረገው የተሰውም አሉ፣ የተያዙም አሉ። የተለያየ መስረጃዎች አለን። ይሄ ልዩ ፖሊስ አርብቶ አደር ሳይሆን ራሱን የተደራጀ የታጠቀ ኃይል ስለመሆኑ ከዚህ በፊትም መስረጃ ያለን መሆኑን በዚህ አጋጣሚ ሊገልጽልህ እችላለሁ።
አሁን እንግዲህ ከመሀላቸው የተገደለ ካለ በምን ሁኔታ ነው የተገደለው? እስቲ እሱን ይንገሩኝ።
በሚደረገው ጦርነት እንግዲህ አርብቶ አደርም የራሱን መብት ለማስከበር ይከላከላል። በመከላከል በራሱ ቦታውና በመብቱ ላይ መጣውን ዝም ብሎ አይቀበልም። በፍልሚያውና በተደረገው ጦርነት ነው ህይወታቸው ሊያልፍ የቻለው።
ከቴስቶ ቢዮ አካባቢ የተገደለው ሰው 16 ነው ብለውኛል። ከእነሱ እስከ አጥቂዎቹ ወገን ስንት ሰው ተገደለ?
እሱ ከእነሱም የተገደለ ከአስር በላይ አንድ አስር ይባላል አንድ 20 ይባላል። ከእነሱም ሰው ህይወት እንደጠፋ ነው። ከሁለቱም የሰው ህይወት መጥፋት የለበትም።
በከባድ ሁኔታ የቆሰሉ 4 ሰዎች ወደ ጊንር ሪፈራል ሆስፒታል መላካቸውና ሌሎች በአካባቢው ጤና ጣቢያ ሕክምና ማግኘታቸውን አቶ ከድር ዋዶ ገልጸዋል። ትናንት ሌሊቱን ፌዴራሉ መንግስት የመከላከያ ሰራዊቱን ወደ አካባቢው ልኮ አሁን ሰፈሩን ተቆጣጥሮ እያረጋጋ ያለው ያው ፌዴራል ኃይል መሆኑን አቶ ከድር ዋዶ አመልክተዋል። ይህ በእንዲህ እንዳለ ይህንን ለወራት የዘለቀውን የሶማሌና የኦሮሚያ አዋሳኝ አካባቢዎች ጥቃቶችና ግጭቶች ለማስቆም ፌዴራል ኃይሎች ወደ በአካባቢው ዘልቀው እንዲያረጋጉ ማዘዛቸውን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት ማስተዋወቃቸው ይታወሳል። ከሁለቱም ክልሎች የሀገር ሽማግሌዎች ጋር የተገናኙት ጠቅላይ ሚኒስትር ኃይለ ማርያም ሁኔታውን ለማባባስ የሚችሉ አድራጎቶችን ከመፈጸም ሁሉም ወገኖች እንዲቆጠቡ አሳስበዋል። ይህ በእንዲህ እንዳለ የኦሮሚያና የሶማሌ ክልሎች ፕሬዚደንቶች መግለጫዎችን ሰጥተዋል። ሁለቱም ፕሬዚደንቶች በተፈጠረው ሁኔታ ማዘናቸውን አስታውቀዋል። ሁለቱም ፕሬዚደንቶች ሁለቱንም ህዝቦች ህዝቦቻችን እያሉ ጠርተዋል። በተፈጠሩት የሰው ህይወት ባጠፉ፣ ህዝብን ባፈናቀሉና ንብረት ባወደሙት ጥቃቶች ላይ እጃቸው ያለ በህግ እንዲጠየቁ የኦሮሚያ ፕሬዚደንት አቶ ለማ መገርሳ አሳስበዋል።
በንጹሃን ዜጎች ላይ የደረሰው ግድያ አለ። በሶማሌ ወንድሞቻችንም ላይ በኦሮሞ ቤተሰቦቻችንም ላይ የደረሰው አሰቃቂ ግድያ እጅግ ያሳዘነን፣ ሁላችንም የምናወግዘው እኩይ ተግባር። በወዲያኛ ወገንም በኦሮሞዎች ላይ የተፈጸመው ግድያ የሚሆን በሶማሌ ወንድሞቻችን ላይ የተፈጸመው ግድያ ግለሰቦች፣ ወንጀለኞች የፈጸሙት ግድያ እንጂ በማንኛውም መስፈርት የሶማሌን ህዝብ የማይወክል የኦሮሞንም ህዝብ የማይወክል የሁለቱም ህዝቦች ታሪክና ባህልም ንም የማያንጸባርቅ የግለሰቦች ወንጀልና ድርጊት ስለሆነ ሁላችንም የምንኮንነው የምናወግዘው ተግባር ነው። ይሄ እንደተጠበቀ ሆኖ ይህ ግጭት ብዙ ጉዳቶችን አድርሷል። ብዙ ጉዳቶችንም እያደረሰ እንደ ቀላል ሊታይ የሚችል ነገር አይደለም። ጉዳዩ ከድንበርም የዘለለ አጠቃላይ እንደምታው አጠቃላይ ሁኔታውን ስናይ አዝማሚያው አደገኛ ነው። ተዋልደው ተፋቅረው ተባብረው የጋራ ማህበራዊ ሴትን አዳብረው ይኖሩ በነበሩ ህዝቦች መካከል ከቅራኔ ማልፎ መቃቃርን፣ ያ ለዘመናት የተገነባውን አንድነት ወደ ማፍረስ የሚወስድ አዝማሚያዎች እየታዩ ያሉ ስለሆነ አዝማሚያው እጅግ በጣም አደገኛ ነው። ይሄ ጉዳይ በዚህ መልኩ የሚቀጥል ከሆነ በሀገርም ላይ ሊያደርስ የሚችለው ጉዳት ቀላል አይሆንም። በዜጎቻችን ላይ የደረሰው የህይወት ጉዳት ብቻ ሳይሆን ታይቶ በማይታወቅ መልኩ በርካታ ከ50 ሺዎች በላይ ከህፃን እስከ አዛውንት ከኑሮው ከቀዬው ተፈናቅሎ ሜዳ ላይ ሲወድቅ ሊደርስ የሚችለው የሞራል ውድቀት እና ኪሳራ እጅግ በጣም ከባድ ስለሆነ ሁላችንም ተባብረን ህዝባችንን ይዘን ሰርተን ማስቆምና ሰላምና ማረጋጋቱን ማምጣት ብሎም ህዝባችን ወደ ቀዬው ተመልሶ የተፈናቀለው ህዝባችን ለዘመናት ያፈራቸው ንብረቶች አሉ። ንብረቱ ሳይነካበት ወደ ቀዬው ተመልሶ ህይወቱንም የሚመራበት እዚህ ውስጥ ደግሞ የሰውን ህይወት በማጥፋትም ወንጀል የሰሩ ግለሰቦችም ለህግ ቀርቦ የሚጠየቁበት እንዲሁም ማናቸውም በዚህ ውስጥ በቀጥታም ይሁን በተዘዋዋሪ እጃቸው በዚህ ግጭት ውስጥ ያስገቡ አካላትም እጃቸውን እንዲያስወጡና ከማንም ከምንም በላይ ደግሞ ይህንን ተግባርና ድርጊት ህዝቡ እንዲያወግዝ በማድረግ የሚመለከተን የሁለቱ ክልል መንግስታት እንዲሁም የፌዴራል መንግስት ከማንም በላይ ደግሞ ህዝባችን በዚህ ጉዳይ ላይ ከማንም በላይ መስራት ያለበት ህዝቡ ስለሆነ ይህንን ተረባርበን ጊዜ የሚሰጠው ጉዳይ ስላልሆነ ይህንን ማድረግ አለብን።
በሌላ በኩል ደግሞ የሶማሌ ክልል ፕሬዚደንት አቶ አብዲ መሐመድ ዑመርም በተፈጠረው ሁኔታ ማዘናቸውን ገልጸው መቆም እንዳለበት ጠይቀዋል።
ይህን ያህል መፈናቀል አልነበረም እስከዛሬ ድረስ። ከዚህ በፊት በአንድ አካባቢ ግጭቶች በሚነሱበት ጊዜ የተወሰነ በድንበር አካባቢ መፈናቀሎች ይኖሩ ነበር፣ ግን በሶማሌ ክልል ውስጥ የሚኖሩ ከተማዎች በስጋት ገብቶ አያውቅም ነበር። ኦሮሚያ ውስጥ የሚኖሩ ሶማሌም በስጋት ውስጥ ገብቶ አያውቅም ነበር። አሁን ግን የአወሬ ኢንሲደንት በኢትዮጵያ ያልታየ የኦሮሞ ካልቸር ያልሆነ የሶማሊያ እና የኢትዮጵያ ካልቸር ያልሆነ ነገር ተፈጠረ ማለት ነው። ለምሳሌ ኦሮሞ በመሆን ማፈናቀል፣ ኦሮሞ በመሆን ብቻ ምንም ሳያጠፋ ማፈናቀል፣ ኦሮሞ ሶማሌ በመሆኑ ብቻ ያለ ምንም ምክንያት ሳይፈጠር አወሬ ላይ ከድንበር ግጭት ውጪ ግን እንደውም ለሰላሳ አመት የኖረ ሚስቶቻቸው በሙሉ ኦሮሞ የሆነው ማለት ነው። የኦሮሞ ህዝብም እዛ ላይ ከፍተኛ ማደን የማደን ስራ ሰርቷል ህዝቡ ማለት ነው። እዛ ላይ የተፈጠረው ለየት ያለ በጣም በቃ እንደ ክልል ከፍተኛ ሀዘን የተሰማን ድርጊቶች የኦሮሞ ካልቸር ድርጊት ያልሆነ የሶማሌ ካልቸር ድርጊት ያልሆነ ለየት ያለ የሌላ አገር ካልቸር የሆነ ግጭቶች መቆም አለበት። ሰው ምንም ሳያጠፋበት ኦሮሞ ስለሆነ ብቻ መጉረት የለበት፣ ሶማሌ በመሆኑ ብቻ መጉረት የለበት።
ትናንት ከቀትር በኋላ ባሌ ዞን ውስጥ የተፈጠረው ግጭት እነዚህ የማረጋጋትና ጣልቃ የመግባት ቃላት እየወጡ ባሉበት ሁኔታ ነው ቢያንስ ከ16 ያላነሰ ሰው ሕይወት ያጠፉት። የሶማሌን ክልል ቃል አቀባይና ፕሬዚደንቱን ራሳቸውን ማግኝተን ለማነጋገር ያደረግናቸው በርካታ ጥረቶች ለዛሬ ሳይሳኩ ቀርተዋል።